ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ምሽት ዝግጅታችን አሁን ጀመረ። መንግስት አምባሳደር ማሲንጋ ባነሷቸው ጉዳዮች ላይ ለመነጋገር ዝግጁነቱን ገለጸ።
መግለጫው በኢትዮጵያና በአሜሪካ መካከል ያለውን ታሪካዊና ጠንካራ ወዳጃዊ ግንኙነት አይመጥንም። መደበኛ የሆኑና የተለመዱ ዓለም አቀፍ የዲፕሎማሲ ግንኙነት አሰራር ሂደቶችንም የጣሰ ነው።
ቀደም ሲል የሰማችኋቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተራ ናቸው። ይህን የተመለከተው ርዕሰ ጉዳይ በዛሬው ምሽት በአብይ ርዕስ ዘገባችን ወደ እናንተ የምናደርስ ይሆናል። እንደጠበቀው ሌሎችም የአገር ውስጥና የውጭ ዘገባዎቻችንም በምሽቱ ዝግጅታችን ይዘን ቀርበናል። ዕለተ ሐሙስ ግንቦት 15 2016 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሽታችኋል? አስማማየ ነው ነኝ። እስከ ምሽቱ አራት ሰዓት ድረስ እያስተናገድኳችሁ ከእናንተ ጋር የማመሽ ነው የሚሆነው። ለዓለም ዜናዎቹ ስመኝሽ እዚህ አብራኛለች። ከዛም ባለፈ ደግሞ ስርጭቱን ከስቱዲዮ የሚያቀናብርልን ደግሞ ንጉሴ ታምሬ ነው። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከተለመደው ከራዲዮና ከቴሌቪዥን በተጨማሪ በማህበራዊ ትስስር ገጾቻችንን በቀጥታ እየተከታተላችሁ ከእኛ ጋር ቆይታ ማድረግ ትችላላችሁ። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እንድትከታተሉን ከወዲሁ ጋብዛለሁ። አሁን ከዓለም ወደ ተሰባሰቡ ዜናዎች ትምራችሁ ስመኝሽ ትጠብቃችኋለች።
በድጋሚ እንደምናመሻችሁ አድማጮች፣ ዜናውን አሰማችኋለሁ። ለምሽቱ ከያዝናቸው ዜናዎች መካከል አሜሪካ ከኬንያ ጋር ያላትን የጸጥታ ግንኙነት አሳደገች፣ በሺዎች የሚቆጠሩ ጋዜጠኞች በጭቆና ዛቻና ግጭት ምክንያት ከሀገራቸው መሰደዳቸውን የተባበሩት መንግስታት ድርጅት አስታወቀና በቻድ ወታደራዊ አገዛዝ አብቅቶ ተመራጩ ፕሬዝዳንት ቃለ መሐላ መፈጸማቸውን እንመለከታለን። ወደ ዝርዝሩ እናልፋለን። ዩናይትድ ስቴትስ ኬንያን ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት የመጀመሪያዋ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም ኔቶ አባል ያልሆነች አጋር አድርጋ እንደምትሰይም ዋይት ሀውስ አስታወቀ። አሜሪካ ይህን ይፋ ያደረገችው ፕሬዚዳንት ጆ ባይደን በሀገራቸው ይፋዊ ጉብኝት እያደረጉ የሚገኙትን የኬንያ ፕሬዚዳንት ዊሊያም ሩቶ ሐሙስ ዕለት አቀባበል ባደረጉበት ወቅት ነው። እርምጃው የዩናይትድ ስቴትስ ወታደሮች ኒጀርን ለቀው ለመውጣት በሚዘጋጁበትና በምትኩ የሩሲያ ኃይሎች እየገቡ ባሉበት ወቅት አሜሪካ የጸጥታ ትብብሯን ወደ ምስራቅ አፍሪካ ማዞሯን የሚያመለክት ጉልህ እርምጃ መሆኑ ተገልጿል። አጋርነቱ የኔቶ አባል ያልሆኑ አጋሮች ከሚገቡት የጋራ መከላከያ ስምምነት ውጪ ያሉትን ወታደራዊና የገንዘብ ጥቅማጥቅሞችን ከአባል አገራት እኩል እንዲያገኙ የሚያስችል ነው። ባይደን ውሳኔያቸውን በሕዝብ ተወካዮች ምክር ቤት እንደሚያሳውቁና ወደ ተግባር ለመሄድ 30 ቀናት ሊወስድ እንደሚችል ያስተዳደሩ ከፍተኛ ባለስልጣን ረቡዕ ዕለት ለጋዜጠኞች ተናግረዋል። ባለስልጣኑ አክለው እርምጃው ኬንያ ቀድሞውንም ዓለም አቀፋዊ አጋራችን መሆኗን እውቅና ለመስጠትና ከፍ ለማድረግ ያለመ ነው ብለዋል። ይህ በእንዲህ እንዳለ ሩቶና ባይደን ባደረጉት የአንድ ቀን ስብሰባ ኬንያ 1000 የጸጥታ ኃይሎችን ምስቅልቅል ውስጥ ወደምትገኘው የካሪቢያኗ ሀገር ሄይቲ ለመላክ ያቀደችውን እቅድ አጠናክረዋል። ዩናይትድ ስቴትስ የኬንያን አስተዋጽኦ ለመደገፍ 300 ሚሊዮን የአሜሪካን ዶላር ለመስጠት ቃል የገባች ቢሆንም ኬንያ በሀገር ውስጥ ጠንካራ የፖለቲካና የሕግ ፈተናዎች ገጥሟታል። ተልእኮ ተፈጻሚ ሳይሆን የዘገየው የሄይቲ መሪ ኤሪየል ሄነሪ በመጋቢት ወር ኬንያን በጎበኙበት ወቅት ታጣቂ ወንጀለኛ ቡድኖች ሀገሪቱን በመቆጣጠራቸው ነው። ሩቶ በዩናይትድ ስቴትስ ቆይታቸው ከመከላከያ ሚኒስትር ሎይድ ኦስቲን እና ከውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተገናኝተው ወደፊት መራመድ ባልቻለው በዚሁ ተልእኮ ዙሪያ እንደሚነጋገሩ ተገልጿል። በሁለቱ አገራት መካከል የተደረገው ስምምነት የስልጠና እድሎችን፣ ወታደራዊ ልምምዶችን፣ ስደተኞችን የማስተዳደር እገዛ፣ በኬንያ የጸጥታ ዘርፍ የሚደረግ መዋለ ንዋይ፣ የመረጃ ማጋራት፣ የጸረ ሽብር ጥረቶችና 16 ሄሊኮፕተሮችና 150 የታጠቁ ተሽከርካሪዎች ልገሳን እንደሚያካትት ዋይት ሀውስ ሐሙስ ዕለት ይፋ ያደረገው መረጃ አመልክቷል። ቻድ በዚህ ወር በመጀመሪያ ላይ ባደረገችው ምርጫ ያሸነፉት መሐማት ዴቢ ኢትኖ ዛሬ ሐሙስ ቃለ መሐላ በመፈጸም ከሶስት ዓመት በፊት ስልጣን ከተቆጣጠሩ በኋላ ወደ ዲሞክራሲያዊ አገዛዝ ለመሻገር የተደረገውን አከራካሪ ሂደት አጠናቀዋል። ዴቢ ኢትኖ ስልጣን የተረከቡት አገሪቱን ለሶስት አስርት ዓመታት ከገዙ በኋላ እንደ አውሮፓውያን አቆጣጠር በ2021 ከአማጽያን ጋር ሲዋጉ ከተገደሉት አባታቸው ሲሆን ከሶስት ዓመታት ወታደራዊ አገዛዝ በኋላ ለረጅም ጊዜ ሲጠበቅ የቆየው ምርጫ በሚያዝያ 28 ተካሂዷል። ይህ በእንዲህ እንዳለ ተፎካካሪያቸው የነበሩትና የምርጫውን ውጤት የተቃወሙት ሱክሴ ማስራ ረቡዕ ዕለት ከጠቅላይ ሚኒስትርነት ስልጣናቸው መልቀቃቸውን አስታውቀዋል። ማስራ ዴቢ ኢትኖ ስልጣናቸውን ማራዘማቸውን በመቃወም እንደ አውሮፓውያን አቆጣጠር በ2022 ከሀገር ተሰደው የነበረ ቢሆንም ባለፈው ዓመት ወደ ሀገራቸው ተመልሰው የጠቅላይ ሚኒስትርነት ሹመት ተሰጥቷቸው ነበር። ዴቢ ኢትኖ በመጀመሪያው ፕሬዝዳንታዊ ንግግራቸው መንግስታቸው የቻድን የግብርና ዘርፎች በማሳደግና በትምህርት በውሃ አቅርቦትና በጤና አጠባበቅ መዋለ ንዋይ በማፍሰስ ላይ ትኩረት እንደሚያደርጉ ተናግረዋል። የተለያዩ የምዕራብ ሀገራትም እንኳን ደስ አሎት የሚል መልእክት አስተላልፈውላቸዋል። ከቅርብ ዓመታት ወዲህ በሺዎች የሚቆጠሩ ጋዜጠኞች ከፖለቲካ ጭቆና ለማምለጥ ሕይወታቸውን ለማትረፍና ከግጭት ለመሸሽ ትውልድ ሀገራቸውን ጥለው መሰደዳቸውንና በስደት ውስጥ ለብዙ አካላዊ፣ ዲጂታልና ሕጋዊ ስጋቶች መጋለጣቸውን የተባበሩት መንግስታት ድርጅት መርማሪ ቡድን አስታውቋል። የተቋሙ መርማሪ አይሬን ካህን ለመንግስታቱ ድርጅት ጠቅላላ ጉባኤ ባቀረቡት ሪፖርት አምባገነንነት እየጎለበተ በሄዱባቸው የዲሞክራሲ አገሮች ለገለልተኛና መንግስትን ለሚተቹ ሚዲያዎች ያለው ምህዳር እየጠበበ በመሄዱ የሚሰደዱ ጋዜጠኞች ቁጥር እንዲጨምር ማድረጉን አመልክተዋል። ካህን አክለው በአሁኑ ሰዓት በዓለም ህዝብ 1/3 በላይ በሚኖሩባቸው ሀገራት የሚገኙ ነጻ፣ ገለልተኛ፣ ብዝሃነት ያላቸው፣ ዲሞክራሲን የሚደግፉና ስልጣን ላይ ያሉትን ተጠያቂ የሚያደርጉ ሚዲያዎች ጠፍተዋል ወይም በከፍተኛ ሁኔታ ተገድበዋል ብለዋል። ቀደም ሲል የአምነስቲ ኢንተርናሽናል ዋና ጸሐፊ ሆነው ያገለገሉት ካህን በስደት ላይ ያሉ ጋዜጠኞችም ከትውልድ ሀገራቸው በራሳቸውና በቤተሰቦቻቸው ላይ የሚደርስ ማስፈራሪያ ምክንያትና በስደት ባሉበት ሀገርም መኖር የሚያስችላቸው ህጋዊ ሁኔታና የስራ ፍቃድ ስለማያገኙ አብዛኛውን ጊዜ በአስቸጋሪ ሁኔታ ውስጥ እንደሚኖሩ አብራርተዋል። ብዙ ጋዜጠኞች ለራሳቸው ወይም ለቤተሰቦቻቸው ደህንነት በመፍራትና በባህድ አገር መኖርን ብዙ ፈተናዎች ለማሸነፍ የሚያስችላቸው ገንዘብ ለማግኘት ቀስ በቀስ ሙያቸውን ይተዋሉ ያሉት ካህን በዚህ ምክንያት ስደት ወሳኝ ድምጾችን ዝም የማስበያና ፕሬስ ላይ ሳንሱር የማድረጊያ ሌላ መንገድ ሆኖ እያገለገለ መሆኑን አመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በርካታ የአውሮፓ ሀገራት ለፍልስጤም እንደ ሀገር እውቅና መስጠታቸው ለሁለት ሀገር ምስረታ መፍትሄ አያስገኝም ሲሉ የዋይት ሀውስ ብሔራዊ ደህንነት አማካሪ ጄክ ሱሊቫን ተናገሩ። መፍትሄ ለማምጣት እንዴት አስተዋጽኦ እንደሚያደርግ የሚያስረዳ ምክንያት አልሰማሁም ያሉት ሱሊቫን ለእስራኤልም ሆነ ለፍልስጤማውያን መፍትሄ የሚሆን የሁለት መንግስት ምስረታ ላይ መድረስ የሚቻለው በሁለቱ ወገኖች ቀጥተኛ ድርድር ብቻ ነው ብለዋል። ሱሊቫን አክለው አሜሪካም ሆነች በቀጠናው የሚገኙ የአረብ መንግስታት ያንን ለማሳካት ሲጥሩ መቆየታቸውን ያብራሩ ሲሆን ከጥቅምት ሰባቱ ጥቃት ጀምሮ ሳይሆን ከዛ በፊትም ፕሬዚዳንት ጆ ባይደን ትኩረት ያደረጉበት ጉዳይ መሆኑንም አመልክተዋል። ሱሊቫን ይህን ያሉት ኖርዌይ፣ አየርላንድ እና ስፔን ለፍልስጤም የሀገር እውቅና መስጠታቸውን ተከትሎ ሲሆን ውሳኔው ለበርካታ 10 ዓመታት እውቅና ለማግኘት ሲታገሉ የኖሩ ፍልስጤማውያንን አስደስቷል። እስራኤል በበኩሏ በሶስቱ ሀገራት የሚገኙ አምባሳደሮቿን ጠርታለች። በቀጠናው ዘላቂ ሰላም ለማምጣት የሁለት መንግስት ምስረታ አስፈላጊ መሆኑን የሚከራከሩ በርካታ የአውሮፓ ሀገራት ከቅርብ ሳምንታት ወዲህ ለፍልስጤም እውቅና ለመስጠት ፍላጎት እንዳላቸው አሳይተዋል። እስካሁን ከተባበሩት መንግስታት ድርጅት አባል ሀገራት 2/3 የሚይዙ ወደ 140 የሚጠጉ ሀገራት ለፍልስጤም መንግስት እውቅና የሰጡ ቢሆንም ከምዕራብ ሀያል ሀገሮች መካከል እስካሁን እውቅና ይሰጥ አልነበረም። የዓለም ከፍተኛ የጦር ወንጀሎች ፍርድ ቤት ዋና አቃቤ ሕግ በእስራኤልና በሐማስ መሪዎች ላይ የእስር ማዘዣ መጠየቃቸውን ተከትሎ በእስራኤልና በዩናይትድ ስቴትስ መካከል ያለው አለመግባባት ተባብሷል። የአረብ ሀገራት የአውሮፓ ሀገራትና ዓለም በጠቅላላ በሁለት መንግስት መስረታ እንደሚያምን ያብራሩት ሱሌቫን ጉዳዩ በአሜሪካና በእስራኤል መካከል ያለ የሁለትዮሽ ጉዳይ ሳይሆን እንዳልሆነ አጽንኦት ሰጥተው ተናግረዋል። የደቡብ ኮሪያ፣ ቻይናና ጃፓን መሪዎች ትብብራቸውን እንዴት ማደስ እንደሚችሉ ለመምከር ከአራት ዓመታት በኋላ ለመጀመሪያ ጊዜ ተገናኝተው የሶስትዮሽ ውይይት ሊያደርጉ መሆኑን የደቡብ ኮሪያ ፕሬዝዳንታዊ ጽህፈት ቤት ሐሙስ ዕለት አስታውቋል። የሶስቱ አገሮች መሪዎች እንደ አውሮፓውያን አቆጣጠር በ2008 ካካሄዱት የመጀመሪያ ሶስትዮሽ ስብሰባ በኋላ በየዓመቱ ለመገናኘት ተስማምተው የነበረ ቢሆንም እንደ አውሮፓውያን አቆጣጠር በ2019 ቻይና ላይ ከተካሄደው የመጨረሻ ስብሰባ ወዲህ በኮቪድ-19 ወረርሽኝና በእስያ ጎረቤት ሀገሮች መካከል በተፈጠረው ውስብስብ ግንኙነት ምክንያት ተቋርጦ ቆይቷል። የደቡብ ኮሪያ ፕሬዝዳንት ዩን ሶክ ይኦል፣ የቻይና ጠቅላይ ሚኒስትር ሊ ቺያንግ እና የጃፓን ጠቅላይ ሚኒስትር ፋሚዮ ኪሺዳ የሚያካሂዱት የሶስትዮሽ ስብሰባ ሰኞ በደቡብ ኮሪያ ዋና ከተማ ሲዮል ውስጥ የሚጀመር ሲሆን የቻይና ፕሬዝዳንት ሺ ጂንፒንግ እንደማይገኙ የሲዮል ምክትል ብሔራዊ የደህንነት ዳይሬክተር ኪም ቲሄዮ በሰጡት ጋዜጣዊ መግለጫ አስታውቀዋል። ጉባኤው የኮሪያ የጃፓንንና የቻይናን የሶስትዮሽ ትብብር ወደ ነበረበት ለመመለስና መደበኛ ለማድረግ የለውጥ ምዕራፍ ይሆናል ያሉት ኪም ሶስቱ መሪዎች በደቡብ ኮሪያ ባቀረበቻቸው የሰራተኛ ልውውጥ፣ የአየር ንብረት ለውጥ፣ ንግድ፣ ጤና፣ ቴክኖሎጂና አደጋዎች የመሳሰሉ ርዕሰ ጉዳዮች ዙሪያ እንደሚወያዩ አመልክተዋል። ኪም አክለው ሶስቱ መሪዎች ይፋ ባልተደረጉ ቀጠናዊና ዓለም አቀፋዊ የፖለቲካ ጉዳዮች ዙሪያ እንዲሁም በዓለም አቀፍ የፖሊሲ ቀውሶችና ዓለም አቀፍ ሰላም እንዴት በጋራ ምላሽ መስጠት እንደሚችሉም ይወያያሉ ብለዋል። በባህልና በኢኮኖሚ የቀረበ ትስስር ያላቸው ሶስቱ ሀገራት ከዓለም አቀፉ አጠቃላይ የአገር ምርት 25 ከመቶን ይሸፍናሉ። በመጨረሻም የባይደን አስተዳደር ለተጨማሪ 160 ሺህ ተማሪዎች የዕዳ ስረዛ ሊያደርግ መሆኑን አስታውቋል። በዚህ ዙር የሚካሄደው የዕዳ ስረዛ ይፋ ያደረገው የዩናይትድ ስቴትስ ትምህርት ሚኒስቴር ተማሪዎች ከፌዴራል መንግስት ከተበደሩት ውስጥ 7.7 ቢሊዮን ዶላር የሚሆነውን እንደሚሰርዝ አስታውቋል። አስተዳደሩ ቀደም ሲል ለ5 ሚሊዮን ተማሪዎች የ167 ቢሊዮን ዶላር ዕዳ ሰርዞ ነበር። ውሳኔውን አስመልክቶ ፕሬዚዳንት ጆ ባይደን ባወጡት መግለጫ ስልጣን ከያዝኩበት የመጀመሪያው ቀን አንስቶ ከፍተኛ ትምህርት ህብረተሰቡን ወደ መካከለኛ ገቢ ደረጃ የሚያሳድግ እንጂ ማነቆ እንዳይሆን ለመታገል ቃል ገብቼ ነበር ያሉ ሲሆን፣ በሪፐብሊካን የተመረጡ ባለስልጣናት እኛን ለማስቆም ቢሞክሩም የተማሪዎችን ዕዳ መሰረዜን አላቆመም ብለዋል። በአዲሱ ዕዳ ስረዛ ተጠቃሚ የሚሆኑት በባይደን አዲስ ገቢ ተኮር የመክፈያ ዕቅድ ውስጥ የተመዘገቡ 54,000 ተበዳሪዎችና ቀደም ሲል በነበረው ዕቅድ ውስጥ ተካተው የነበሩ 39,000 ተበዳሪዎች ሲሆኑ በህዝባዊ የዕዳ ስረዛ ፕሮግራሞች ውስጥ የተካተቱ 67,000 ተበዳሪዎችም ተጠቃሚ ይሆናሉ። የባይደን አስተዳደር መስፈርቱን ለሚያሟሉ ተበዳሪዎች አዳዲስ የዕዳ ስረዛዎችን ይፋ እያደረገ ሲሆን፣ የትምህርት ሚኒስቴር ለትምህርት ክፍያ ከፌዴራል መንግስት ከተበደሩ 10 ተማሪዎች አንዱ በዕዳ ስረዛ ፕሮግራም ውስጥ መግባት መቻሉን አመልክቷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ ፕሮግራም ወደ አስማማው ልመልሳችሁ።
አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ግንቦት 15 2016 ዓ.ም የአሜሪካ ድምፅ የምሽቱን ዝግጅታችን ነው። ቀደም ሲል ከዓለም የተሰባሰቡ የምሽቱ ዋና ዋና ዜናዎች ወደ እናንተ ደረሱ። ለዜናዎቹ ስመኝሽ ቆየን አመሰግናለሁኝ። በምሽቱ ዝግጅቶቻችን ሌሎች የአሜሪካ ድምፅ ባልደረቦቻችን አብረውን ከኔ ጋር ቆይታ ያደርጋሉ። ሲሳይ አሸናፊና ግርማ ደገፋ በምስልና ድምፅ፣ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውም በምሽቱ ከኛ ጋር አብረው ቆይታ የሚያደርጉ ነው የሚሆነው። ዝግጅቶቻችንን በድጋሚ ለማስታወስ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ ልታደምጹን ልትከታተሉን ትችላላችሁ። አሁን ወደ ምሽቱ አብይ ርዕስ እንላለን። በኢትዮጵያ የዩናይትድ ስቴትስ አምባሳደር ሀርቪን ማሲንጋ በሰሞኑ የፖሊሲ ንግግራቸው ባነሷቸው ጉዳዮች ላይ ለመወያየት መንግስት ዝግጁ እንደሆነ የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ነብዩ ተርላ ዛሬ ሐሙስ ለጋዜጠኞች በሰጡት መግለጫ ኢትዮጵያ በተለያዩ የአገሪቱ ጉዳዮች ላይ ከዩናይትድ ስቴትስ ጋር መስመሩን በጠበቀ መልኩ ለመነጋገር ያላት ዝግጁነት ገልጸዋል። የአምባሳደሩን መግለጫ የተቃወመችበትን ምክንያትም አብራርተዋል። አብዛኞቹን የአገሪቱን ተቃዋሚ ፓርቲዎች ያካተቱ ሁለት ስብስቦች በበኩላቸው መንግስት የሰጠውን ምላሽ በመተቸት የአሜሪካውን አምባሳደር ንግግርና ጥሪ እንደሚደግፉ ገልጸዋል። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ ዛሬ ሐሙስ ግንቦት 15 ቀን 2016 ዓ.ም ለጋዜጠኞች መግለጫ ሲሰጡ ሰሞኑን በኢትዮጵያ ወቅታዊ ጉዳዮች ላይ የዩናይትድ ስቴትስ አምባሳደር ያደረጉትን የፖሊሲ ንግግር በተመለከተ ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት ረቡዕ ባደረጉት የፖሊሲ ንግግር አማጽያን ታጣቂ ቡድኖችና መንግስት ጊዜያዊ አገር አቀፍ የተኩስ አቁም ስምምነት ላይ እንዲደርሱ በንግግር ሰላምን እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ ማሳሰባቸው አይዘነጋም። የታጠቁ ቡድኖች ፖለቲካዊ አላማቸውንም በአመጽ ለማሳካት እየገፉ መሆናቸውንና መንግስትም ይህን ለመከላከል የሚወስዳቸው እርምጃዎች በፖለቲካ ምህዳሩ ላይ የማይካድ ተጽዕኖ ያለው መሆኑን የተናገሩት አምባሳደር ማሲንጋ ውይይትን ወደ ጎን ያለው ይህ አካሄድ የመብት ጥሰቶችም እንዲቀጥሉ ማድረጉን ገልጸዋል። በመላ አገሪቱ ሰላማዊ ዜጎች በተለያዩ ኃይሎች ከህግ ውጪ ግድያ፣ የዘፈቀደ እስራት፣ አስገዳጅ ስወራ፣ ከግጭት ጋራ የተያያዘ ጾታዊ ጥቃትና ሌሎችም ጥቃቶች እየተፈጸሙባቸው መሆኑን የሚገልጹ ዘገባዎች እንዳሳሰቧቸውም ገልጸው እነዚህ ጉዳዮች እውነተኛና ግልጽ የሽግግር ፍትህ ሂደትን በመሰለ የተጠያቂነት አሰራር በአስቸኳይ ሊፈቱ እንደሚገባ አሳስበው ነበር። አምባሳደሩ ለታጣቂዎችና ለመንግስት በየስማቸው እየለዩ ቀጥተኛ ጥሪ ማቅረባቸውን መዘገባችን ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስቴር በማግስቱ ግንቦት 8 ቀን 2016 ዓ.ም ባወጣው የፕሬስ መግለጫ አምባሳደሩ በፖሊሲ መልእክታቸው መሰረት የሌላቸውን ክሶች በመንግስት ላይ አሰምተዋል፣ አገራችንን በምን መልክ ማስተዳደር እንደሚሻለንም ምክር ለመለገስ ሞክረዋል ሲል መንቀፉ ይታወቃል። የአምባሳደሩን መግለጫ ገንቢ ያልሆነ ያሉት የሚኒስቴሩ ቃል አቀባይ አምባሳደር ነብዩ ተድላ ዓለም አቀፍ አሰራርንም የጣሰ ነው ሲሉ የተቃወሙበትን ምክንያት አስረድተዋል።
በተለይም የፖሊሲ ጉዳዮች ሲሆኑ ከአሜሪካ ውጭ ጉዳይ መስሪያ ቤት ጋር ከሚሰጥ አቅጣጫ ተነስቶ ምክክር ላይ ውይይት ይደረጋል እንጂ በየአደባባዩ በሚገባ ተጢነው ባልተዘጋጁ ጉዳዮች ላይ በሚደረግ ግለሰባዊ ንግግር የሚመሰረት አይደለም የሚል ሳቢያ አለን። አስ ኢኳል ፓርትነርስ ዲግኒፋይድ የሆነ ዲስኮርስ ውይይት ማድረጉ ይበጃል የሚል አቋም አለን። መግለጫው በኢትዮጵያና በአሜሪካ መካከል ያለውን ታሪካዊና ጠንካራ ወዳጃዊ ግንኙነት አይመጥንም። መደበኛ የሆኑና የተለመዱ ዓለም አቀፍ የዲፕሎማሲ ግንኙነት አሰራር ሂደቶችንም የጣሰ ነው።
የተለያዩ ተቃዋሚ የፖለቲካ ፓርቲዎች በበኩላቸው መንግስት የአምባሳደሩን ንግግር መቃወሙን ነቅፈዋል። ከነርሱም መካከል የተቃዋሚ ፖለቲካ ፓርቲዎች ኮከስ ባወጣው መግለጫ የአሜሪካ መንግስት እንደ ወትሮው በዲፕሎማሲ ቃላት ከተደበሰበሰ አካሄድ ወደ ሀቀኛ አረዳድና ግልጽነት መሸጋገሩ አበረታች እርምጃ ነው ሲል የፖሊሲ መልእክቱን አድንቋል። በአሁን ወቅት የኮከሱ አባል ከሆኑት 9 ፓርቲዎች አንዱ የሆነው የህብር ኢትዮጵያ ዴሞክራሲያዊ ፓርቲ ሊቀመንበር ግርማ በቀለ መንግስት ጥሪውን መቀበል አለበት ይላሉ።
መንግስት እንደዚህ ያሉ የወዳጅ አገራትም ሆነ ዓለም አቀፍ ማህበረሰቡ በአገር ቤትም እኛ የምናነሳቸውን ጥያቄዎች ሁልጊዜ በአሉታዊ መልኩ በመመልከት ምላሽ ማዘጋጀት ሳይሆን ምን እውነት አለው በዘላቂ ሰላም፣ ልማትና የሀገሪቱን ማህበራዊ ችግሮች ለማቃለል ምን ጥቅም አለው የሚለውን በአወንታዊ ጎኑ ተመልክቶ ጥቅም ላይ የሚያውልበትንና ከተለመደው ሁሉን ነገር ጠቅልዬ እኔ ባስፈለግኩትና ባሰብኩት መንገድ ብቻ መሄድ አለብን ከሚለው አስተሳሰቡ እንዲታቀብና ለሀገሪቱ ዘላቂ ሰላም እንዲነሳሳ ጥሪ ያደረግንበት ነው።
ከመንግስት በተጨማሪ በትጥቅ ትግል ውስጥ የሚገኙ አካላትም ጊዜያዊ የተኩስ አቁም በማድረግ ለዘላቂ ሰላምና መፍትሄ ለሚደረግ ሁሉን አቀፍ አሳታፊ ሀቀኛና ተአማኒ ድርድር ራሳቸውን እንዲያዘጋጁም አቶ ግርማ በቀለ ኮከሱን በመወከል ጠይቀዋል። ከትናንት በስቲያ የፖለቲካ ፓርቲዎችና የመንግስት ተወካዮች ባደረጉት ውይይትም የሰላም ጉዳይ ትኩረት ከተሰጠባቸው ነጥቦች አንዱ መሆኑን የገለጹት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊና የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ምክትል ፕሬዝዳንት ዶክተር ራሄል ባፌም እንዲሁ የአሜሪካ መንግስት በአምባሳደሩ በኩል ያስተላለፈው መልእክት ተቀባይነት ያለው ነው ይላሉ።
አምባሳደሩ ያስቀመጡት አቅጣጫ ሁሉም ጋር ታጣቂ ወገኖች ወደ ሰላም እንዲመጡ ያስቀመጡበት አቅጣጫ ለኔ አግባብነት አለው። ይሄ እንደ ዜጋም እንጠይቀው ነው፣ እንደ ፖለቲካ ፓርቲም እንጠይቀው ነው። ላይክ መንግስት ከታጣቂዎች ጋር እኩል ታይቻለሁ ብሎ ያመጣው ነገር ለኔ መንግስት እንዲያውም ሞር ሪስፖንሲብል ነው መሆን የነበረበት። ምክንያቱም አስተዳዳሪ ነው ይሄን ህዝብ ይመራልና የሚያስተዳድረውን ህዝብ ያለ ስጋት እንዲኖር ሴኩሪቲን ማረጋጋት ሲገባው ከታጣቂዎች የተለየ አክሽን አልወሰደም። እኩል ወደ ጠመንጃ ምላሽ ነው የሄደውና እኔ አምባሳደሩ እኩል አርገው ቢያወሩ ትክክል ነው ብዬ ነው የምወስደው። ለኔ የመንግስት ቅሬታም ቢሆን ላይክ ብዙም አግባብነት የለውም።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ መንግስት መስመሩን በተከተለ መንገድ ዩናይትድ ስቴትስ በመታነሳቸው ጉዳዮች ላይ ለመነጋገር ዝግጁ እንደሆነ አስታውቀዋል።
አምባሳደሩ በንግግራቸው ያካተቷቸው ጉዳዮች እንደ መንግስት እንደ አንድ ወዳጅ መንግስት መመልከት የሚገባን ጉዳዮች ካሉ እነሱን አብረን ቁጭ ብለን በመመካከር ክፍተቶች ካሉ እነኛን ክፍተቶች አብረን ልንሞላ የምንችልበት መስመሩን በጠበቀ መልኩ በንግግር በመክክር አብረን ልንሰራ የምንችል ይሆናል።
ግጭቶች በውይይት እንዲፈቱ ልዩ ልዩ የሀገር ውስጥና የውጭ አካላት ጥሪ ማቅረባቸውን የቀጠሉ ቢሆንም በአማራና በኦሮሚያ ክልሎች ውጊያዎች እንደቀጠሉ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካን ድምጽ የምሽቱ ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ወደ እናንተ ቀረበ። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያው ዘገባችን በጎሮዶላ ወረዳ የዳግም አደረጃጀት ተቃውሞ 12 ተማሪዎች ስለመታሰራቸው የተመለከተ ነው። የኦሮሚያ ክልላዊ መንግስት ከጉጂ ዞን ወደ አዲሱ ምስራቅ ቦረና ዞን ባካለለው ጎሮ ዶላ ወረዳ ከ2016 ዓ ም የ8ኛና የ6ኛ ክፍል ሞዴል ፈተና ጋር በተያያዘ በተነሳ ተቃውሞ 12 ተፈታኞች መታሰራቸውን የትምህርት ቤት ጓደኞቻቸው ተናግረዋል። ተማሪዎቹ የታሰሩት ግንቦት 14 ቀን 2016 ዓ ም የተሰጠው ፈተና አዲስ በተቋቋመው የምስራቅ ቦረና ዞን ስም መሰጠቱን በመቃወማቸው እንደሆነ ተናግረዋል። የአሜሪካ ድምጽ ያነጋገራቸው በወረዳዋ ከተማ ሐራ ቆሎ የሚገኙ ነዋሪዎች አብሯቸው የነበሩ ተማሪዎች፣ መምህራንና የተማሪ ወላጆች ጭምር መታሰራቸው ስጋት እንደፈጠረባቸው ጠቁሟል። በጉዳዩ ላይ ከጎሮ ዶላ ወረዳ አስተዳደርና ከትምህርት ጽሕፈት ቤት፣ ከምስራቅ ቦረና ዞን አስተዳደርና ከኦሮሚያ ክልል ትምህርት ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ተጨማሪ አላት።
የኦሮሚያ ክልላዊ መንግስት ከጉጂ ዞን ወረዳ አዲሱ ምስራቅ ቦረና ዞን ባካለለው ጎሮዶላ ወረዳ የተነሳው ቅሬታና ተቃውሞ አሁንም በተለያዩ መንገዶች እየተገለጸ መቀጠሉን ነዋሪዎች ይናገራሉ። የወረዳው 8ኛና የ6ኛ ክፍል ሞዴል ፈተና ተፈታኞች ያነሱት ቅሬታም የዚሁ ተከታይ እንደሆነ የአሜሪካ ድምጽ ያነጋገራቸው ተማሪዎች አስረድተዋል። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀው በጎሮዶላ ወረዳ የሐረቀሎ ከተማ ነዋሪና የ8ኛ ክፍል ተማሪ የሆነ ወጣት የዘንድሮ ትምህርት የተጀመረው እጅግ ዘግይቶ ባለፈው ሚያዝያ ወር 2016 ዓመተ ምህረት እንደነበር አስታውሷል።
የዘመኑ ትምህርት የተጀመረው እጅግ ዘግይቶ በሚያዝያ ወር 2016 ዓመተ ምህረት ነው። ትምህርት ያስጀመሩንም ወረዳዋ በጉጂ ዞን ስር እንደምትቀጥል በመግለጽ ነው። ትምህርቱን ተመዝግበን ብንጀምርም ምንም አልተማርንም። አሁን ደግሞ የሚኒስትሪ ፈተና ደርሷል። ሞዴል ትፈተናላችሁ ተባልን። እንዴት ነው ሳንማር የምንፈተነው ብለን ብንጠይቅ ግዴታ ነው ተባለ። ተስማምተን ስንመጣ ደግሞ በምስራቅ ቦረና ስር ሆናችሁ ነው የምትፈተኑት ስለተባልን ፈተናውን ትተን ወጣን። በትምህርት ቤት ውስጥ ድምጻችንን ማሰማት ስንጀምር በጸጥታ ኃይሎች አስገበቡን። የተያዘው ተያዘ፣ ያመለጥነውም ይኸው ተበታትነን ከከተማው ወደ ጫካ ሸሽተናል።
የ8ኛ ክፍል ተማሪ መሆኑን ገልጾ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀው ሌላ ተማሪ በአመቱ 8ኛ ወር ላይ ትምህርት እንዲጀምር የተገደደው በከተማው ውስጥ የምንገኘውና በቁጥር ጥቂቶች ነን ሲል ሁኔታውን አብራርተዋል።
የምስራቅ ቦረና ደረጃጀትን በመቃወም ሁሉም የጉጂ ዞን ህዝብ የመብት ጥያቄ ሲያቀርብ ነበር። ይሁንና ከአንድ ወር በፊት አንዳንድ ተማሪዎችን መርጠው አወያዩን። ከዚያም አቅም ለሌለን የተወሰነ ገንዘብ ሰጥተውን ትምህርት እንድንቀጥል ጠየቁን። ነገር ግን በምስራቅ ቦረና ዞን እንደማንተዳደር ገልጸንላቸው ነበር። ችግር የለውም፣ መንግስትም ትኩረት ሰጥቶ ለህዝቡ ጥያቄ ምላሽ ለመስጠት እየሰራ ነው አሉን። ግንቦት 14 ቀን ሞዴል ትፈተናላችሁ ብለውን ሲጠሩን ቃላቸውን አጥፈው የፈተናውን መታወቂያ በምስራቅ ቦረና ስም ሰርተው አመጡ። እኛም ፈተናውን ጥለን ወጣን። ለማስገደድም ሞክረው አመለጥናቸው። 12 ተማሪዎች ታስረዋል። የተማሪዎች ቤተሰቦች እንዲሁም መምህራንና እኛም ሸሽተን ነው ያለነው።
ተማሪዎቹ ዛሬም ስጋት ውስጥ ነን ሲሉ ገልጸዋል። የ6ኛ ክፍል ተማሪ መሆኑን የተናገረው ሌላ ተማሪም መንግስት ለችግሩ እልባት ካልሰጠ ሁኔታው ሊባባስ እንደሚችል አመልክቷል። የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ.ም በአዲስ መልክ ምስራቅ ቦረናን 21ኛ ዞን አድርጎ ማደራጀቱ ይታወሳል። አዲሱ አደረጃጀት በአንዳንድ ወረዳዎችና ዞኖች ላይ ተቃውሞ አስነስቶ የሰው ህይወት መጥፋቱንና ንብረት መውደሙን የየአካባቢው ነዋሪዎችን አነጋግረን መዘገብ ችን ይታወሳል። አሁንም ግን ችግሩ አልተቀረፈም የሚሉ የጎሮዶላ ወረዳ ነዋሪዎች በርካቶች ናቸው። በወረዳው ከተማ ሐራቀሎ ከተማ የትራንስፖርትና የንግድ ቤቶች እንቅስቃሴ በከፊል እንደሌለ ተማሪዎቹ ለአሜሪካ ድምጽ ገልጸዋል። የክልሉ መንግስት ለችግሩ ትኩረት ሰጥቶ መፍትሄ እንዲያመጣ ተማጽነዋል። በወረዳው ከተማ ውስጥ በተቀሰቀሰው ተቃውሞና ስለተካሄደው እስር በተመለከተ ከወረዳው አስተዳደርና ከትምህርት ጽህፈት ቤት ከምስራቅ ቦረና ዞን አስተዳደርና ከኦሮሚያ ክልል ትምህርት ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ከዚህ ቀደም ለክልሉ ምክር ቤት ሲናገሩ የአንዳንድ ዞኖችን ዳግም መዋቅር በተመለከተ የሚቀለበሰው ውሳኔ የለም ማለታቸው ይታወሳል። ወደፊትም የዞን አደረጃጀትን በማስቀረት የቀበሌ የወረዳና የከተማ እንዲሁም የክልል አደረጃጀት ብቻ እንደሚቀጥል ፕሬዝዳንቱ አክሎ መግለጻቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ቀጣዩ የትንታኔ መጽሔት ዘገባችን እናልፋለን። በሳላ ሰየምት ወረዳ ከራብ ጉዳት ጋር በተያያዘ አንድ ሰው መሞቱ ተገለጸ። በዋግምራ ብሔረሰብ አስተዳደር ዞን በሳላ ሰየምት ወረዳ ባለፈው የምህር ምርት ዘመን የተከሰተው ድርቅ ባስከተለው ረሃብ ምክንያት የተጎዱ ሰዎች ለእልፈት መዳረጋቸውን የአካባቢው ባለሥልጣናት አስታውቀዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታበል ዛሬ ሐሙስ ከአሜሪካ ድምፅ ጋር በነበራቸው ቆይታ ከረሃብ ጋር በተያያዘ የሰዎች ሕይወት ስለማለፉ የሚያውቁት ነገር እንደሌለ ገልጸው ነገር ግን አጣራለሁ ብሏል። አስቴር ምስጋናው በዚህ ጉዳይ ላይ ተጨማሪ አላት።
በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን በሳህላ ሰየምት ወረዳ በ2015-16 የምርት ዘመን የተከሰተው ድርቅ ባስከተለው ረሃብ ምክንያት የሰው ህይወት ማለፉን እንዳረጋገጡ የወረዳው ዋና አስተዳዳሪ አቶ ሲሳይ ብሩ ለአሜሪካ ድምጽ ተናግረዋል። በወረዳው በሺዎች የሚቆጠሩ ነዋሪዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸውም ዋና አስተዳዳሪው አመልክተዋል።
የሞት መንስኤው እንግዲህ በጤና ጣቢያ ነው የሞተው፣ በረሃብ ምክንያት ነው የሞተው ነው። አጠቃላይ ከ52,000 ህዝብ በላይ ነው ወረዳው ላይ ያለው። 28,000 የሚጠጉ ሰዎች መንግስት፣ ይሄ በተለይ አጋር አካላት በተመሳሳይ በቅንጅት ድጋፍ የሚደረጉ ናቸው። ከዚህ ውጭ 24,000 ምናምን የሚጠጉ ሰዎች ግን ምንም አይነት ድጋፍ የሌላቸውና ተቆርጦ የቀሩ ሰዎች ነው። ለሚመለከተው አካልም የማሳወቅ ስራ ተሰርቷል። የጸጥታ ችግሩን በራሱ ፈታኝ ነው፣ ግን ወደሚፈለጉ አግባብ ግን መድረስ አልተቻለም። አሁን ባለው ነባራዊ ሁኔታ ይህ ጊዜ ባለበት የሚቀጥል ከሆነ ከፍተኛ የሆኑ ሰዎች ሁሉ ሊሞቱ እንደሚችሉ ከአሁኑ የተለየ ድጋፍ ካልተደረገ በስተቀር አደገኛ ነው የሚሆነው።
በዋግምራ ብሔረሰብ አስተዳደር ዞን በ2015-16 ምህር ዘመን የተከሰተው የዝናብ እጥረት ባስከተለው ረሃብ 6 ሰዎችና ከ10,000 በላይ የቤት እንስሳት መሞታቸውን የዞኑ የአደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ ባለፈው ታህሳስ ወር ለአሜሪካ ድምጽ መናገራቸው ይታወሳል። አቶ ምህረት በወቅቱ አክለው እንደገለጹት በዞኑ በ26 ወረዳዎች ውስጥ የሚኖሩ ከ400,000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና ከ1.2 ሚሊዮን በላይ እንስሳትም የመኑ ጥረት እንዳለባቸው ቢታወቅም በቂርዳታው ዘኑ እየገባ እንዳልሆነ መናገራቸው ይታወሳል። በሳህላ ሰየም ተወረዳ የቢላዛ ቀበሌ አስተዳዳሪ አቶ ማለደብሬ ደግሞ በቀበሌው ባለፈው ሚያዝያ ወር ከረሃብ ጉዳት ጋራ የሞቱ ሰዎች መኖራቸውን አውስተዋል። አሁንም ቢሆን ከአራት እስከ 6 ቀናት ድረስ ምግብ ያልበሉና በጽኑ ረሃብ ውስጥ የሚገኙ ሰዎች እንዳሉ በአሃዝ ጠቅሰው ተናግረዋል። ከእርዳታ ህል መቆራረጥ በተጨማሪ የጸጥታና የመንገድ አለመኖር ችግሩን አባብሶታል ብለዋል ሊቀመንበሩ።
የሞተ ሁለት ሰው ነው አሃዝ ነው ዝሮዝሮ ምን ይደረግ ሰው ለኋላ ትርክት ይሆናል እያለ በግልጽነት ራዳይም ይራብ ነው አዳ የሞቷል ዝሮዝሮ ደግሞ ወደ አምስት አካባቢ አባወራ ደግሞ ምን ይለለው ምንም ጭራሽ ሞት ጣብ ያለ ነው ያለው ምንም የለለም አይንቀሳቀስ ማለት ነው ዝም ብሎ ከቤተሰብ ውስጥ በቃ ዝም ብሎ የሚሟዘዝ።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው በታብል በረሃብ ምክንያት ሞተዋል ስለተባሉ ሰዎች መረጃ እንደሌላቸው ተናግረዋል።
ሰው መሞት አለመሞቱን እናቀርባለን ሰው ልከን ግን አሁን ባለው ሁኔታ 60% የሳህላ ሰየም በፌት እየተሰጠነ ያለው ማለት ነው።
ከፌደራል የአደጋ ስጋት አመራር ኮሚሽን ተጨማሪ መረጃ ለማግኘት ለዛሬ ያደረግነው ጥረት አልተሳካም። ይሁንና ከወራት በፊት በአማራና በትግራይ ክልሎች ከረሃብ ጋር በተያያዘ ሰዎች ሞተዋል ተብሎ ለተነሳላቸው ጥያቄ የፌደራል አደጋ ስጋት አመራር ኮሚሽን ዋና ኮሚሽነር አምባሳደር ሽፈራው ተክለማርያም በሰጡት ምላሽ በረሃብ ምክንያት ህይወቱ ያለፈ ሰው ስለመኖሩ ማረጋገጫ የለንም ማለታቸው ይታወቃል። አምባሳደር ፈረዋክለው ዳግም በተጀመረው የዓለም የምግብ ፕሮግራምና ሌሎች አጋር አካላት ገዛ በድርቅ በተጎዱ አካባቢዎች ለ6.6 ሚሊዮን ዜጎች ድጋፍ እንደሚደረግ መግለጻቸው አይዘነጋም። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ከትላንት በስቲያ ማክሰኞ ለአሜሪካ ድምጽ እንደተናገሩት ዓለም አቀፍ አጋሮች ያጋጠሟቸው ካሉ ተግዳሮቶች መካከል አንዱ የተደራሽነት ችግር ነው። በተለያዩ የሀገሪቱ ክፍሎች ከተቸገሩ ዜጎች ጋር ለመገናኘት በማይቻል ሁኔታ ተደራሽነቱ አስቸጋሪ መሆኑንም አምባሳደሩ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው።
ቀጣይ ትንታኔ መጽሔት ዘገባችን ደግሞ በሜክሲኮ በኩል በህገወጥ መንገድ የሚገቡ ፍልሰተኞችን በተመለከተ ነው። ከሜክሲኮ ጋር በሚያዋስነው የዩናይትድ ስቴትስ ድንበር በኩል በህገወጥ መንገድ የሚገቡ ፍልሰተኞች ቁጥር መቀነሱን አዲስ የወጡ አሃዛዊ መረጃዎች ያመለክታሉ። ለወትሮ በድንበሩ በኩል የሚገቡ ፍልሰተኞች ቁጥር በዚህ በመጸወራት የሚጨምር ቢሆንም ባለፈው ሚያዝያ ወር የገቡት ፍልሰተኞች ቁጥር በመጋቢት ወር ከገቡት ጋር በ6% እንደሚያንስ የዩናይትድ ስቴትስ ባለሥልጣናት አመልክተዋል። በቪኦኤ የኢሚግሬሽን ጉዳይ ዘጋቢ በአሊን ባሆስ የተጠናቀረውን ዘገባ ቆንጅታዬ እንደሚከተሉት አቀርበዋለች።
ዩናይትድ ስቴትስ እና ሜክሲኮን በሚያዋስነው ድንበር ላይ በምትገኘው በአሪዞና ክፍለ ግዛቷ ሳሳቤ ከተማ በብረት በታጠረው ወሰን አቅራቢያ ያለው መንገድ ላይ ፍልሰተኞቹ ሲጓዙ ይታያሉ። ሳሳቤ ውስጥ የሚገኘው ካምፕ የደረሱትም ከድንበሩ ወደ 15 ኪሎ ሜትር ያህል በእግራቸው ተጉዘው ነው። እንደደረሱም ለዩናይትድ ስቴትስ የድንበር ጥበቃ መኮንኖች እጃቸውን ይሰጣሉ። ብዙዎቹም ጥገኝነት እንዲሰጣቸው እንደሚፈልጉ የሚናገሩ ናቸው። አሽራፍ ዱሮ ናይል ከአፍሪካዊቱ ሀገር ከቶጎ ተጉዞ ነው የደረሰው።
In my country, in Africa, things are not going well. That is why I decided to come to the United States.
እኔ የመጣሁበት አፍሪካ ያለው ሁኔታ ጥሩ አይደለም። ወደ ዩናይትድ ስቴትስ ልመጣ የወሰንኩት በዚያ ምክንያት ነው።
አደገኛ ጉዞ እንደነበረ ነው አሽራፍ የሚናገረው።
J'ai eu peur de ma sécurité puisque
I was afraid for my safety since in the forest in Panama it was not.
በፓናማው ደን ውስጥ መጓዝ ቀላል አይደለም። የደህንነቴ ነገር አስፈርቶኝ ነበር። ደኑ በጣም ሰፊ ነው። ብቻ እንደምንም ተጉዘን ገባን።
የዩናይትድ ስቴትስ ባለስልጣናትም በድንበሩ አቋርጠው ስለሚገቡት ፍልሰተኞች ባወጡት አዲስ አሃዛዊ መረጃ ለወትሮ በዚህ ጊዜ የሚጨምረው ቁጥር ባለፈው ሚያዝያ ወር በ6% እንደቀነሰ አመልክተዋል። በደቡብ ምዕራባዊው ድንበር በኩል ያቋረጡ ወደ 129,000 ገደማ ፍልሰተኞችን እንዳገኙ የገለጹት የዩናይትድ ስቴትስ የድንበር ደህንነት ቁጥጥር ባለስልጣናት በንጽጽር በመጋቢት ወር የተገኙት 137,000 እንደነበሩ አስታውቀዋል። ከዚያ በፊት ታህሳስ ወር ውስጥ ደግሞ 250,000 ህገወጥ ፍልሰተኞችን እንደመዘገቡ ነው ያስታወቁት። የዩናይትድ ስቴትስ መንግስት እንደሚለው ለአሃዙ እየቀነሰ መሄድ በአብዛኛው ምክንያቱ ሜክሲኮ ውስጥ የሚደረገው ቁጥጥር ጠበቅ እያለ በመምጣቱ ነው። ከሌሎች ዓለም አካባቢዎች አሁንም ፍልሰተኞች እየገቡ መሆኑን በአሪዞና ቱሳን አካባቢ ዋናው የድንበር ቁጥጥሩ ኃላፊ ጆን ማርሊን ይናገራሉ።
There's a lot of migration that we're seeing from West Africa. So these generally are languages and cultures that
ከምዕራብ አፍሪካ የሚመጡ ብዙ ፍልሰተኞች እናያለን። በአጠቃላይ ቋንቋቸውና ባህላቸው ከሌሎቹ ይለያል። ሌሎቹ ፍልሰተኞች ቋንቋቸውና ባህላቸውን አያውቁም። ስለዚህ ያ ትንሽ አስቸጋሪ ይሆናል።
በህገወጥ መንገድ የሚገቡት ፍልሰተኞች ቁጥር እየቀነሰ መሄዱ ሀቅ ሆኖ ሳለ ህገወጥ አስተላላፊዎች ፍልሰተኞቹን እንደዚህ ቱሳን አካባቢ እንዳለው በጣም ጭር ያለ የድንበር አካባቢ በኩል እንዲያቋርጡ እንደሚገፋፋቸው ነው የዩናይትድ ስቴትስ የድንበር ጥበቃ ባለስልጣናቱ የሚያስረዱት።
We have to get out to these very remote areas that don't have necessarily paved roads to get to.
ወደነዚህ በጣም ራቅ ያሉ ጥርጊያ መንገድ የሌላቸው አካባቢዎች መግባት አለብን። እንደምንም ብለን ደርሰን የተጎዳም ሰው ካለ መርምረን እርዳታ እንሰጥና ከዚያም ሁሉንም እናስወጣቸዋለን።
ባለፈው አመት ግንቦት ወር ውስጥ የዩናይትድ ስቴትስ የኢሚግሬሽን ባለስልጣናት ከ720,000 የሚበልጡ ፍልሰተኞችን ወደ መጡበት መልሰዋል። የሚበዙት በደቡብ ምዕራብ ድንበር በኩል የገቡ ናቸው። ሳሳቢ የሚባለው የአሪዞና አካባቢ በሚገኘው መጠለያ ካምፕ የሰብአዊ እርዳታ ሰራተኞች ምግብና ውሃ እያደሉ ናቸው። ማርክ ሳንደርስ ግሪን ቫሊ ሳሁሪታ ሳማሪታንስ የተባለ ግብረሰናይ ተቋም ሰራተኛ ናቸው።
It used to be it was Mexico and Central America, and those people still come, but there are people from various countries in Africa.
በፊት የሚመጡት ከሜክሲኮ እና ከማዕከላዊ አሜሪካ ሀገሮች ነበር። እነሱ አሁንም ይመጣሉ፣ ግን ከተለያዩ የአፍሪካ ሀገሮች የሚመጡም አሉ። ከህንድ፣ ከባንግላዴሽ የሚመጡም አግኝተናል፣ ከማናውቀው ሀገርም እንዲሁ። በቃ የተባበሩት መንግስታት ድርጅት ነው የሚመስለው።
በድንበሩ በኩል በድብቅ አቋርጠው የሚገቡት ስደተኞች ቁጥር ይቀንስ እንጂ የባይደን አስተዳደርን የኢሚግሬሽን ጉዳዮች አያያዝ በሚመለከት ከሪፐብሊካኖች በኩል የሚሰነዘረው ነቀፋ አልቆመም። ሪፐብሊካኑ የዩናይትድ ስቴትስ የተወካዮች ምክር ቤት አባል ጆዲ አሪንግተን
If people think they can come illegally, they will come.
በህገወጥ መንገድ መግባት ይችላሉ ብሎ የሚያስብ ሰው መምጣቱ አይቀርም።
የዩናይትድ ስቴትስ መንግስት ባለስልጣናት በበኩላቸው በድንበሩ በኩል የሚገቡት ፍልሰተኞችን አመጣጥ በሚመለከት እየታየ ያለውን ከወትሮው የተለየ ለውጥ ለመረዳት በንቃት መከታተላችንን እንደቀጠልን ነው ብለዋል።
ወደ ቀጣዩ ስናልፍ የእስራኤል አማስመሪዎችና የዓለም አቀፍ ችሎት አቃቢ ህግ የጦር ወንጀል ክስን የተመለከተውን ዘገባ ወደ እናንተ እናደርሳለን። የዓለም አቀፍ የወንጀል ችሎት አቃቢ ህግ በጦር ወንጀለኝነት በከሳቸው የእስራኤልና የሐማስ መሪዎች ላይ የእስር ማዘዣ እየጠየቀ መሆኑን ማስታወቁ ከሁለቱም ወገን ቁጣን ቀስቅሷል። ሁለቱም በጋዛ ጦርነት ውስጥ የሞራል ተመጣጣኝነት መፈጠሩ ቅር እንዳሰኛቸው ይናገራሉ። ሪክ ሮሰን ከቴል አቪቭ እስራኤል ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
የዓለም አቀፉ የወንጀል ችሎት አቃቢ ህግ ካሪም ካን ለሁለቱም የሐማስና የእስራኤል መሪዎች የእስር ማዘዣ እየጠየቁ መሆናቸውን ከትላንት በስቲያ ሰኞ ማስታወቃቸው የፍልስጤማውያንና የእስራኤላውያን ፖለቲከኞችን ውግዘት አስከትሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አቃቢ ህጉ ካን በሳቸው ላይ የሰነዘሩትን ውንጀላ አውግዘዋል።
Mr. Khan creates a twisted and false moral equivalence.
ሚስተር ካን በእስራኤል መሪዎችና በሐማስ ጀሌዎች መካከለ የተጣመመና የውሸት የሆነ የሞራል ኩልነትን ፈጥረዋል። ይህ እንደ አውሮፓን አቆጣጠር ከመስከረም 11 2001 በኋላ በፕሬዝዳንት ጆርጅ ደብሊው ቡሽና በኦሳማ ቢን ላደን መካከለ ወይም በሁለተኛው ዓለም ጦርነት ወቅት በፍራንክሊን ሩዝቬልት እና በሂትለር መካከለ የሞራል እኩልነትን እንደመፍጠር ነው።
የዓለም አቀፉ የወንጀል ችሎት አቃቢ ህግ ኔታንያሁና የመከላከያ ሚኒስትር ዮአፍ ጋላንትን በጦር ወንጀሎችና በሰው ልጆች ላይ በተፈጸሙ ወንጀሎች ረሃብን እንደ ጦርነት መገልገያ ዘዴ ተጠቅመዋል በማለት ከሰዋል። እስራኤል የዓለም አቀፉ የወንጀል ችሎት ፍርድ ቤት አባል አይደለችም። ስለዚህ የእስር ማዘዣው ቢወጣ ኔታንያሁና ጋላንት ፈጣን ክስ አይቀርብባቸውም። ነገር ግን ወደ ባህር ማዶ የመጓዝ ብቃታቸውን ሊያደናቅፍ ይችላል። የእስራኤል የህግ ተንታኞች የዓለም አቀፉ የወንጀል ፍርድ ቤት በዲሞክራሲያዊ መንገድ በተመረጡ ጥሩ የዳኝነት ስርዓት ባላቸው አገራት መሪዎች ላይ የሚወሰደውን እርምጃ ህጋዊነት ይቃወማሉ። አን ሄርዝበርገር ሞኒተር በተባለው መንግስታዊ ያልሆነ ድርጅት ምርምር ተቋም የህግ አማካሪ ናቸው።
The court is only supposed to exercise its jurisdiction in cases where countries
ፍርድ ቤቱ ይህንን የዳኝነት ስልጣን ሊጠቀምበት የሚገባው ሀገሮች በጦርነት በወንጀልና በሰው ልጆች ላይ የተፈጸሙ ወንጀሎችን ለመመርመር ፈቃደኛ በማይሆኑበት ወይም በማይችሉበት ጊዜ ብቻ ነው።
አናክለውም እስራኤል በጦር ኃይሉ በፍትህ ብሔር ፍትህ መምሪያ በፍትህ ሚኒስቴር ውስጥ ጠንካራ የምርመራ ስርዓት አላት እና እነዚህን የገባኛል ጥያቄዎች የሚገመግም በጣም ንቁ የሆነ የዳኝነት ስርዓት አላት ይላሉ። ፍልስጤማውያን በበኩላቸው ዓለም አቀፉ የወንጀል ችሎት በሐማስ ላይ የሰነዘረውን ማገትና መድፈርን የሚያጠቃልለውን የጦር ወንጀል ክስ ያወገዙ ነው። ዓለም አቀፉ የወንጀል ፍርድ ቤት የእስር ማዘዣ ጥያቄውን ያቀረበው በሐማስ የፖለቲካ መሪ እስማኤል ሃኒያህ እና በሁለት ወታደራዊ መሪዎች ላይ ነው። መሐመድ አብዱል አል በደቡባዊ ጋዛ ራፋ ከተማ ተፈናቅለው የሚኖሩ ፍልስጤማዊ ናቸው።
ሐማስ كيف تكون اللي هو مجرم اصحاب
መሪታችን የተያዘው እኛ ሆነን ሐማስ የጦር ወንጀለኛ የሚሆነው እንዴት ነው? መሪታቸውን የሚከላከሉት እንደ ጦር ወንጀለኛ ይቆጠራሉ?
አንድ የፍልስጤም ተንታኝ ሁለቱም ወገኖች እንደ አውሮፓ አቆጣጠር ጥቅምት 7 እና ከዚያ በኋላ ላደረጉት ድርጊት ተጠያቂ መሆን አለባቸው ይላሉ። ከነዚህ መካከል ዳውድ ኩታብ በአልሞኒተር የፍልስጤም ጋዜጠኛ ነው።
ሐማስ committed war crimes. I mean, I believe Israel committed a lot more.
ሐማስ የጦር ወንጀል ፈጽሟል። እስራኤል የበለጠ የጦር ወንጀሎችን ፈጽማለች ብዬ አምናለሁ።
በማስከተልም እዚህ ላይ ዋናው ነገር የእስራኤሉ ጠቅላይ ሚኒስትርና የመከላከያ ሚኒስትር ተይዘው ለፍርድ ይቀርባሉ ወይ የሚለው ነው። እነሱ ካልቀረቡ እስራኤላውያንን ሳይሆን ፍልስጤማውያንን መሞከር ፍትሃዊ ያልሆነ ይመስላል ብለዋል። ኔታንያሁ በጋዛ ያለውን ጦርነት የሚያካሂዱበት መንገድ በእስራኤል ውስጥም ሆነ ከእስራኤል ውጪ ብዙ ተተችቷል። አሁን ግን ብዙዎች ተቺዎች ከዚህ ቀደም ታይቶ በማይታወቅ መልኩ በዓለም አቀፉ ፍርድ ቤት በተመሰረቱባቸው ክስ ፊት ከጎናቸው ሆነው ሊደግፏቸው ተንቀሳቅሰዋል።
አሁን ደግሞ የአሜሪካ የ2024 ምርጫ ወደ ተመለከተው ዘገባ እናልፋለን። ባይደንና ትራምፕ ብርቱ ፉክክር በሚታይበት ፔንሲልቫኒያ ዘመቻቸውን አጣጥፈዋል። በአሜሪካ በመጪው ዳር የሚደረገው የፕሬዝዳንታዊ ምርጫ ውጤት ከሚወስኑት ጥቂት ግዛቶች መካከል ፔንሲልቫኒያ አንዷ ነች። ፕሬዝዳንት ጆ ባይደንና ተፎካካሪያቸው ዶናልድ ትራምፕ ግዛቲቱን ለማሸነፍ ምን እያደረጉ እንደሆነ የቪኦኤው እስካስተር ንስት ቃኝቷል። እንግዶ ወልዴ እንደሚከተለው ያቀርበዋል።
የፔንሲልቫኒያ ግዛት በፖለቲካ መሃል ለመሃል የተከፈለች በመሆኗ በመጪው ምርጫ ወደ የትኛውም ፓርቲ እጩ የማዝመም እኩል ዕድል አላት። ማይክል ሳንሰስ በቴምፕል ዩኒቨርሲቲ የፖለቲካ ሳይንስ ምሁር ናቸው።
We went for Donald Trump in 2016. We went for Joe Biden in 2020.
በ2016 ዶናልድ ትራምፕን መርጠናል። በ2020 ደግሞ ጆ ባይደንን። ሚሊዮኖች በሚኖሩበት ግዛት በሁለቱም ወቅት የነበረው ልዩነት የ40ሺ ወይም የ80ሺ ድምፅ ነው። እና መኩል በሚባል ደረጃ የተከፋፈልነን።
ማይክል እንደሚሉት በዚህ ምርጫ የፔንሲልቫኒያ ድምጽ ሰጪዎች ዋና ትኩረት የሚሆነው የኢኮኖሚውና የፍልሰተኞች ጉዳይ ናቸው።
There's a lot of talk among Biden's folks trying to highlight the positives in the economy. It still doesn't seem to have really caught on with
በኢኮኖሚው ረገድ ያለው መልካም ለውጥ ለማሳየት የባይደን ሰዎች በመሞከር ላይ ናቸው። ነገር ግን ይህ ጉዳይ ህዝቡ ጋር ይደረሳ አይመስልም። እናም የኢኮኖሚው ጉዳይ አሁንም ያሳስባቸዋል። በግዛቲቱ የሚገኙ ሰዎች የፍልሰተኞችና በደቡብ በኩል ያለው የአገሪቱ ድንበር ጉዳይ ያሳስባቸዋል። ፔንሲልቫኒያ ግን ደቡብ ድንበር ላይ የምትገኝ ግዛት አይደለችም።
በፔንሲልቫኒያ ባደረጉት የምርጫ ዘመቻ ዶናልድ ትራምፕ የባይደንን የድንበርና የኃይል ፖሊሲ ተችተዋል።
To think about what we have to go through and the things we put up with the border with no energy
ያለፍንበትንና ተሸክመን የኖርነውን ነገር ስናስብ የድንበሩ ጉዳይ በኃይል ረገድ ራሳችንና ለመቻላችን እንዲሁም በኤሌክትሪክ ኃይል ስለሚሰሩ መኪኖች ቀሪ ህይወቱን ሙሉ በኤሌክትሪክ ኃይል የሚሰራ መኪና እንዲኖረው የሚፈልጋለ።
በማህበር የተደራጁ ሰራተኞች ባሉባት ፔንሲልቫኒያ የኤሌክትሪክ መኪኖችና ከቻይና የሚገቡ ሸቀጦች ጉዳይ አንገብጋቢ ናቸው። ፕሬዚደንት ጆ ባይደን በያዝነው ወር ከቻይና በሚገቡ የኤሌክትሪክ መኪኖች ላይ የአራት እጥፍ የታሪፍ ጭማሪ አድርገዋል። እርሳቸው እንደሚሉት ፍትሃዊ ያልሆነው የገበያ ፉክክር የአሜሪካ ሰራተኞችን ጎድቷል።
I'm determined that the future of electric vehicles will be made in America by union workers. Period.
ወደፊት የሚሰሩት የኤሌክትሪክ ተሽከርካሪዎች በማህበር በተደራጁ ሰራተኞች አሜሪካ ውስጥ እንዲሰሩ ወስኛለሁ።
ባይደን ለተጨማሪ 4 አመታት ለመምራት ብቁ አይደሉም ሲሉ ትራምፕ በፔንሲልቬኒያ ለሚገኙ የጦር መሳሪያ ባለቤቶች ተናግረዋል።
Joe Biden is the worst and most incompetent and most corrupt president in the
ጆ ባይደን በአገራችን ታሪክ የከፋ ችሎታ የሌላቸው ብልሹ ፕሬዝዳንት ናቸው።
ባይደን ያደጉት ስክራንተን በተሰኘችው የፔንሲልቬኒያ ከተማ ነው። የምርጫ ዘመቻቸው መሰረት ያደረገው በዛ በሚገኘው የሰራተኛ መደብ ላይ ነው። ትራምፕ ለቢሊዮነሮች ያጎበድዳሉ ሲሉ ባይደን ይተቻሉ።
We all know guys like that growing up. My vision of America is one of hope and opportunity.
እዚህ ያደግን ሰዎች እንደርሳቸው ያለውን ሰው እናውቃለን። እኔ ለአሜሪካ ያለኝ ራይ ተስፋና መልካም ድል ያዘ ነው። እንደናንተ ካሉ በስክራንተን ካሉ ሰራተኛ መደቦች ያለው ራይ ይህ ነው።
ከባይደን ጎን አብሮ የሚወዳደሩት ምክትል ፕሬዝዳንት ካማላ ሃሪስ በያዝነው ሳምንት በፔንሲልቬኒያ የምርጫ ዘመቻ አድርገዋል። በዚህ ዓመት ለአራተኛ ጊዜ መሆኑ ነው።
We believe in the promise of America. A promise of freedom, equity, opportunity.
አሜሪካ ለጥቂቶች ሳይሆን ለሁሉም በያዘችው ተስፋ፣ ነጻነት፣ እኩልነትና ፍትህ ላይ እምነት አለን።
የፔንሲልቬኒያ ድምጽ ሰጪዎች በትራምፕና አጋሮቻቸው መታለል እንደሌለባቸው ካማላ ሃሪስ ይናገራሉ።
In this moment, extremists are trying to divide our nation. And we see them as they encourage xenophobia.
በአሁኑ ወቅት አክራሪዎች ሀገራችንን ሊከፋፍሉ እየሞከሩ ነው። መጤጠልነትንና በአጠቃላይ ጥላቻን እያበረታቱ ነው።
አሜሪካ በዓለም አቀፍ ደረጃ ያላትን ስፍራ መልሰው እንደሚያመጡ ትራምፕ ለፔንሲልቬኒያ ድምጽ ሰጪዎች ተናግረዋል።
We will restore American strength at home. We were respected 4 years ago all over.
በሀገር ውስጥ የአሜሪካ ጥንካሬ እንዲመለስ እናደርጋለን። ከአራት አመታት በፊት በዓለም ሁሉ የተከበር ነበርን። አሁን መሳቂያ ሆነናል። በዛው ኔታ ግን ብዙ አንቀጥልም።
በያዝነው ወር በዕለታዊው ፊላደልፊያ ኢንኳይረር ጋዜጣ የተሰበሰበው የህዝብ አስተያየት መለኪያ እንደሚያመለክተው በቁጥር ደረጃ ሁለቱም እጩዎች እኩል ድምፅ አግኝተዋል። ከወጣቶችና ነጭ ካልሆኑ ድምፅ ሰጪዎች ከአራት ዓመታት በፊት ከነበረው አንጻር ባይደን ዝቅ ያለ ድምፅ አግኝተዋል። እነዚህ ድምፅ ሰጪዎች ባይደን ከአራት ዓመታት በፊት በ2020 በነበረው ምርጫ ለማሸነፋቸው ምክንያት ነበሩ። ስካት ስተርንስ ለላከው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ዝግጅታችን ነው። የምሽቱ ዝግጅታችንም አሁንም እንደቀጠለ ነው። ቀደም ሲል የመጀመሪያውን አጋማሽ አጠናቀቅን። አሁን ወደ ሁለተኛው አጋማሽ እንሸጋገራለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ የአካባቢ ጥበቃን ይመለከታል። የዛሬው የአካባቢ ጥበቃ ዝግጅታችን በባቢሌ የዞኖች መጠለያ ስላለው ህገወጥ ሰፈራ የተመለከተ ነው። ህገወጥ ሰፈራ በባቢሌ የዞኖች መጠለያ ላይ ስጋት መፍጠሩ ተገለጸ። በኢትዮጵያ ትልቁ የባቢሌ የዞኖች መጠለያ ለኢንቨስተሮች ተቆርሶ የተሰጠው መሬት ቢመለስም አሁንም የቀጠለው ሰፈራ ህልውናውን ለስጋት እንዳደረገው ኃላፊው አቶ ባንኪ ቡዳሞ ለአሜሪካ ድምፅ ተገልጸዋል። ስመኝሽ የቆየ በዚህ ጉዳይ አሰናዳችሁ ዘገባ ከዚህ ቀደም አስደምጠናችሁ ነበር። አሁን ደግሞ በድጋሜ ለዛሬ ወደ እናንተ እናደርሳለን። ተከታትለን እንመለስ።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ ዓመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ ዓመት ደኑን የመነጠረና ከግማሽ ምዕት ዓመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ጸጋዬ ነግረውናል።
ኢንቨስተሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዝሆኖች መኖሪያ ነው። ከዛም አልፎ ተርፎ ዝሆኖች መጥተው ውሃ የሚጠጡበት ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ አባጣቃለ መጣለው ላይ ትልቅ ተጽኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በርሃማ ነው ያካባቢ እና ዛካ የሚበቅሉ ጽዋቶች በጣም በረጅም አመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ረብቲት ልታደርጊ የምትችዩ ቦታ አይደለም እና ከዚህ አንጻር አካባቢውንም ወደ በርሃማነትም ከመለወጥ ጭምር ተጽኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት የኢንቨስትመንት ከዛ አካባቢ እንዲወጣ።
በምስራቅ ሐረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱር እንስሳት ጥበቃ ባለስልጣንና የምስራቅ ሐረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጥሮ ሀብት ተቆርቋሪዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ።
ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጠው አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሐረርጌ ዞን አመራሮችም ጉልህ ተሳትፎ ነው የነበራቸው።
የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ጊዜያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ሕይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ።
በዋናነት ችግር ሆኖ የነበረው ይህንን ለማረስ የገቡ ማሽኖች ድምፅ አላቸው። እንደገና ቅድም እንደነገርኩሽ ወደ የረር ወንዝም መተላለፊያ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ እየሄዱ በሰዎችና በዝሆኖች መካከል የነበረ ግጭት ነበረ። ይሄ በሰውና በዱር እንስሳ መካከል የሚፈጠር ግጭት፣ በዚህም ሳቢያ የተወሰኑ ዝሆኖች የተገደሉበት በህገወጥ እንደዚሁም ደግሞ የሰው ህይወትም የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን ይሄ ማሽኑም ድምፅ ከቀረ በኋላ ዝሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ከአሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው።
በኦሮሚያና በሶማሌ ክልሎች መካከል የሚገኘውና በኦሮሚያ የምስራቅ ሐረርጌ ዞን በሶማሌ ደግሞ የፋይዳና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በህገወጥ መንገድ የሰፈሩ ሲሆን በአሁኑ ወቅት 75% የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ።
በዋናነት የባቢሌ ዞኖች መጠለያን አሁን ከባድ ችግር ውስጥ የጣለው ህገወጥ ሰፈራ ነው። መጠለያው በሶማሌ ክልልና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያም በኩል በሁለቱም እንደ ፉክክር አይነት ነው። በብዛት ሰዎች እየገቡ ስለሆነ አሁን እጅግ በጣም የሚከብድና በጣም የሚያስፈራ ነው አሁን ያለው ሁኔታ። ስለዚህ በጣም ከባድ ትኩረትና ከባድ ግብር የሚፈልግ ጉዳይ ነው። አሁን የህገወጥ ሰፋሪ ብዛታቸው ይሄ ነው ብሎ አሁን ለመገመት ያስቸግራል። ከቀን ወደ ቀን በጣም እየጨመረ የሚሄደ በመሆኑና ከቁጥጥር ውጭ በሚሆን ደረጃ እየሄደ ስለሆነ ይሄ በጣም አሳሳቢ ጉዳይ ነው።
የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩ ሲሆን አሁን 300 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ።
አሁን ዝሆኖች ከምኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅሎ ሰዎችን እየገደሉም እያቆሰሉ ከሰዎች ጋር ከፍተኛ ጦርነት ከፍቶ ነው እየኖሩ ያሉት። ከዚህ የዚህ ውጤት አሁን በዚህ አመት ብቻ እስካሁን በ2016 13 ሰዎች ህይወታቸውን አጥተዋል። በዚሁን ማለት ነው 6 ዝሆኖች ተገለዋል። ይሄ ማለት በጣም ከባድ ጦርነት ነው በሰዎች እና በዝሆኖች መካከል እየተጀመረው።
በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ.ም ወደ 780 አባወራዎችን ወደ ኦሮሚያ፣ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም የስራ ተጠናክሮ ባለመቀጠሉና በመሃል ኢንቨስትመንት ተቋሙ በመግባቱ ህገወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል።
መተለያውም ህገ የሆነ የራሱ ድንበር አለው፣ የራሱ ክልል አለው። እዛ ውስጥ ሌላ በጋይ መንገድ የተሰጠ ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገወጥ ሰፈራው የተለየ ትርጉም ስላለው ነው በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስትና ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት። በቅርቡ ደግሞ ወደዛ ስራ የሚገባበትና የባብሌ ዞኖች መጠለያ ከህገወጥ ሰፋሪዎችም ነጻ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ሰፊ ዝግጅት አድርጓል። ስራም እየሰራ ነው ያለው።
አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል። ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳርግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ።
መጠለያው የማይከበር ከሆነ፣ ዳር ድንበሩ የማይከበር ከሆነ፣ ቤቱ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ፕሬዚዳንቶች ይህንን ሪሶርስ እንዳይጠፋ ትኩረት ያደርጉበት በጣም ቀላል እና ሰዎችንም የማውጣት ስራ በቁጠኝነት ቢካሄድበት ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው የሆነ ሀብት አላቸው፣ የራሳቸው መምሪያ ስላላቸው ቀላል ነው እና ይህ ትኩረት ይፈልጋል። እናንተ እንድትሆኑ ድምፅ እንድትወስድን እጠይቃለሁ።
ይህን ለሰው ልጆች ህልውና መሰረት የሆነውንና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቀጣይ ዘገባችን ደግሞ ሳምንታዊ ቴክኖሎጂ ነክ ዘገባችን ነው። ዛሬ ከሸክላ የተሰሩ ባትሪዎችን በተመለከተ ነው ዘገባ ወደ እናንተ የምናደርሰው። የካሊፎርኒያ የስራ ወጣኔ ተቋም ከሸክላ የተሰሩ ባትሪዎች በመጠቀም የኢንዱስትሪ ምርቶችን ከካርቦን ነጻ ማድረግ መቻሉን አስታውቋል። በተቋሙ የተመረቱት እነዚህ የሸክላ ባትሪዎች ከኤሌክትሪክ ይልቅ ሙቀት እንደሚያቆሩም ተገልጿል። የማቲ ዲቪልስን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
ታዳሽ ኃይሎች ከከርሰ ምድር ከሚወጡ ነዳጆች ይልቅ ርካሽ ናቸው። ይሁን እንጂ ወደ ንጹህ ኃይል አቅርቦት የመሸጋገር ሁኔታ ጠቀሜታ ሊኖረው በሚችለው የማምረቱ ዘርፍ ላይ ወደ ኋላ ዝግ ብሏል። ፋብሪካዎች አንዳንዴ በቀን ለ24 ሰዓት የማያቋርጥ የኃይል አቅርቦትና ቋሚ ሙቀትን ይሻሉ። ጆን ኦደነል የሮንዶ ኃይል አቅርቦት ተቋም ዋና ስራ አስፈጻሚ ናቸው።
ቁሳቁሶችን መስራት ያለማጠቃቀም ትልቁ አካል ነው። እንዲሁም እቃዎችን ለመስራት የሚውለው ሙቀት በዓለም ላይ ካሉት የድንጋይ ከሰል፣ ዘይትና የተፈጥሮ ጋዝ 1/4 ይሆናል።
ከንፋስና ከፀሐይ ኃይል የሚወጣ የተቆራረጠ የኤሌክትሪክ ኃይልን ወደ ቋሚ ሙቀት መቀየር ነው የኦደናል ኩባንያ ሮንዶ የኃይል አቅርቦት ተቋም የሚሰራው። ምርቶቹ የሙቀት ባትሪዎች ሲሰኙ በውስጣቸው ኃይል የታመቀባቸው ናቸው። የሚሰሩት ደግሞ ይሆናል ተብሎ ከማይጠበቀው ከሸክላ ነው። ጆን ኦደናል በድጋሚ
ዓለም ለ200 ዓመታት ሲጠቀምበት የነበረውን ቁሳቁስ እንዴት መገልገል እንደሚችል እንዲሁም ደግሞ የ19ኛው ክፍለ ዘመን ቁሳቁሶቹን ወስደን ለ21ኛው ክፍለ ዘመን የኃይል መሠረተ ልማትን እንዴት መዋል እንደምንችል ግኝት አግኝተናል።
ውስብስብ የሆኑት የብረት ሽቦዎቹ ሙቀት የሚያመነጩ ሲሆን ሸክላዎች ውስጥ ለቀናት ሙቀቱ እንዲታመቅና በተመጣጠነ መንገድ እንዲቀመጥ ያግዙታል።
ያነጠላ ሸክም ነው። ልክ እንደ ተስላ ሞዴል ኤክስ ባትሪ ጥቅል ኃይል የመሸከም አቅም አለው። አንድ ነጠላ የሙቀት ባትሪ ለማድረግ 3000 የሚሆን ነው የምንደራደረው።
የእነዚህ ሸክላዎች ስር 1000 ዲግሪ ሴልሺየስ ሙቀት በመያዝ ምግብና ነዳጅ፣ ሌሎች ስራዎችም የሚሰሩ ማምረቻ ተቋማት አገልግሎት መስጠት ይችላል። ሮንዶ ተቋም ያመረተው የመጀመሪያው የሙቀት ባትሪ በጎርጎሮሳውያኑ 2023 በካሊፎርኒያ የመጀመሪያው የባዮ ነዳጅ ምርት በመሆን በድረገጽ ለገበያ ቀርቧል።
መቀጣጠልን በንፋስና በፀሐይ ኃይል መተካት የካርበን ልቀትን ይቀንሳል።
ኩባንያው በዓለም ትልቁን የባትሪ ፋብሪካ ታዳሽ ኃይሎች ላይ ከሚሰራው ኢዲፒ ጋር በመሆን ለመገንባት እቅዶች ያሉት ሲሆን በአሁኑ ሰዓትም ምርቶቹን በሰፊው ለማቅረብ በ300
በታይላንድ በሚገኝ የሸክላ ፋብሪካ ውስጥ በማምረት ላይ ይገኛል። የሮንዶ የሸክላ ባትሪም ከካርቦን የጸዱ የኢንዱስትሪ ምርቶችን እንድንጠቀም በማገዝ ረገድ ግንባር ቀደሙ ይሆናል። ለማዲብልስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን የአሙስ ግንቦት 15 2016 ዓ ም የምሽት ዝግጅቶቻችን እነዚህ ነበሩ። እናንተም አብራችሁ ስለነበራችሁ በጣም እናመሰግናለን። በምሽቱ ከስቱዲዮ ቅንብሩ በማቀናበር ንጉሴ ታምሬ አብሮን ነበረ። የፕሮግራም ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። ዝግጅቱን እየመራው ከእናንተ ጋር ቆይታ ያደረግኩት አስማማው አየነው ነበርኩኝ ከሌሎች የአሜሪካ ድምፅ ባልደረቦች ጋር። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ።